አምኑ ከኑማ ሬኑ ለተደብና ነጋት ብላ
የአሜሪካ ድምጽ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የማክሰኞ ምሽት ጥቅምት 26 2017 ዓመተ ምህረት ዝግጅታችን ጀመረ። አሜሪካውያን በቀጣይ 4 አመታት የሚመራቸውን ፕሬዝዳንት ለመምረጥ ዛሬ ድምጽ እየሰጡ ነው።
I voted for Kamala Harris.
የመረጥኩት ካማላ ሃሪስን ነው። ህጋዊ የጽንስ ማቋረጥ አገልግሎት የማግኘት መብት ለእኔ በጣም አስፈላጊ ጉዳይ ነው።
ከትራምፕ ጋር ያለሁት በተለይም እንደ ኤርትራዊ አሜሪካዊ በ2018 ከኢትዮጵያ ጋር የተፈጠረው ሰላምና በአሜሪካ ውጭ ጉዳይ ሚኒስቴር የታየው ጥረት ለመጀመሪያ ጊዜ ከእኛ ጋር ቁጭ ብለው ሲነጋገሩ ያየነው ስለነበር እሱን ለመምረጥ ምክንያት ሆኖኛል።
እንደተመለከታችሁት ለካማላ ሃሪስ እና ለዶናልድ ትራምፕ አሜሪካውያን ድምጻቸውን እየሰጡ ነው። ከ24 ሰዓታት ባነሰ ጊዜ ውስጥም ደግሞ ከሁለት አንዳቸው አሸናፊ ወይም ደግሞ ቀጣዩ የሀገር መሪ ሆናሉ። ሰላም ተነስተልን የተከበራችሁ አድማጭ ተመልካቾቻችን እንደምናምሽታችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን ልዩ የዩናይትድ ስቴትስ ምርጫ መሰናዶን እየመራው ኤደን ገረመው አብሬያችሁ እቆያለሁ። እዚህ ካጠገቤ ስቱዲዮ ውስጥ ባልደረባዬ ስመኝሽ ቆየ ትገኛለች። ስመኝሽ ጤናስጥልኝ፣ እንዴት አመሸሽ?
ጤናስጥልኝ፣ እንዴት አመሸሽ?
እሺ፣ እንግዲህ ዛሬ ምርጫ እየተካሄደ ነው። በጉጉት የሚጠበቅ የ2024ቱ ምርጫ ለየት ያለ ነው። መራጮችን በተለያዩ የመራጭ ጣቢያዎች ድምጻቸውን በመስጠት ላይ ይገኛሉ እና እስካሁን ያለው ሂደት ምን ይመስላል?
ለከነ ሱዳን እንግዲህ በታሪኩ በተለያዩ ምክንያቶች ታሪካዊ መሆኑ የተነገረለት የዩናይትድ ስቴትስ የ2024 ምርጫ ዛሬ እየተካሄደ ይገኛል። እንግዲህ በዋናነት ትንቅንቅ እየተደረገ ያለው በሁለቱ ትልልቅ ፓርቲዎች ማለትም በዲሞክራትና በሪፐብሊካን ፓርቲዎች መካከል ነው። ዋይት ሃውስን ለመቆጣጠር በጠባብ ልዩነት እየተፎካከሩ ይገኛሉ። እንግዲህ ያው እንደሚታወቀው የሪፐብሊካን ፓርቲን ወክለው እጩ ሆነው የቀረቡት የ78 አመቱ የቀድሞ ፕሬዝዳንት ዶናልድ ትራምፕ ናቸው። የዲሞክራቲክ ፓርቲ የተወከለው ደግሞ የ60 አመት እድሜ ባላቸው ምክትል ፕሬዝዳንት ካማላ ሃሪስ ነው። እንግዲህ ሁለቱም እጩዎች የዚህ የምርጫ ዘመቻ የመጨረሻ የሆነውን ዘመቻቸውን ፔንሲልቫኒያ ግዛት ተገኝተው ትላንትና አካሂደዋል። በፒትስበርግ ከተማም የተለያዩ ሰልፎችን አድርገው የተለያዩ ንግግሮችን አድርገዋል። ዛሬ ማታ ግን ትራምፕ የምርጫ ማጠቃለያ የሚሆነውን ውጤት ከደጋፊዎቻቸው ጋር ሆነው በራሳቸው መኖሪያ ቤት ፍሎሪዳ በሚገኘው ማራላጎ የተሰኘው መኖሪያ ቤታቸው ውስጥ ባዘጋጁት ድግስ ነው የሚከታተሉት። ካማላ ሃሪስ ደግሞ በዋሽንግተን ዲሲ በሚገኘው በተማሩበት እና ታሪካዊ የጥቁሮች ትምህርት ቤት በመሆን በሚታወቀው በሃዋርድ ዩኒቨርሲቲ ውስጥ ነው ከደጋፊዎቻቸው ጋር የሚያሳልፉት። እንግዲህ ኤደን፣ እንደምታውቂው አሜሪካ ውስጥ ምርጫ መስጠት የሚጀመረው በዛሬው ዕለት አይደለም።
ድምጽ መስጠት
የሚካሄደው በዛሬዋ ቀን በምርጫዋ ቀን ብቻ አይደለም። ከዚህ በፊት ቀደም ባሉት ቀናት 15 ቀን አንድ ወር እንደየግዛቱ ይለያያል። ቀድመው ድምጻቸውን አሜሪካኖች ሲሰጡም ቆይተዋልና እስካሁን ባለን መረጃ መሰረት እንግዲህ ከ81 ሚሊዮን በላይ የሚሆኑ አሜሪካውያን ድምጻቸውን ሰጥተዋል። ስለዚህ በዛሬው ዕለት ቢያንስ 100 ሚሊዮን የሚሆኑ አሜሪካውያን ድምጻቸውን እየሰጡ ይገኛሉ፣ ይሰጣሉ ተብሎ ነው የሚጠበቀው።
እሺ፣ እንግዲህ ዋናው እና ዓለም በትኩረት የሚከታተለው እንዲሁም ደግሞ የዓለምን አካሄድም የሚወስን የምርጫ ሂደት ነው እየተካሄደ ያለው። በጣም ታሪካዊ ነው። የቀድሞ ፕሬዚዳንት ዶናልድ ትራምፕ እና ምክትል ፕሬዚዳንት ካማላ ሃሪስ መካከልም የሚደረገው ፉክክር እንደነገርሽን ትንንቁ በጣም የጠበበ እና የጠነከረ ነው፣ የበረታ ነው የሚባለው። ስለዚህ የዛሬው የምርጫ ግን የሁለቱ ፕሬዚዳንቶች ምርጫ ብቻ አይደለም። ምንን ያካትታል?
ልክ ነሽ። በአብዛኛው የዓለም ትኩረት የብዙ አሜሪካኖችም ትኩረት በፕሬዝዳንታዊ ምርጫው ላይ ወይም ፉክክሩ ላይ ቢሆንም ከዛ በተጨማሪ የሕዝብ ተወካዮች ምክር ቤት መቀመጫ 435ቱም ለምርጫ ቀርበዋል። ከዛም በተጨማሪ ሴኔቱ ወይም የህግ መወሰኛ ምክር ቤቱ ካሉት 100 መቀመጫዎች ውስጥ ለ34ቱ ለምርጫ ቀርበዋል። ያ ብቻ አይደለም፣ አሜሪካ ካሏት 50 ግዛቶች ውስጥ 11ዱ ዛሬ እንደራሴዎቻቸውን ወይም አስተዳዳሪዎቻቸውን ይመርጣሉ ማለት ነው። ስለዚህ በአጠቃላይ ዛሬ ከ5000 በላይ የአካባቢ የግዛትና የፌደራል ምርጫ ይካሄዳል።
እነዚህ ምርጫዎች እንግዲህ ወደፊት ቀጣዩ ፕሬዝዳንት በሚወስዳቸው የፖሊሲ እርምጃዎች ላይ ወሳኝ ኩነቶች እንደሆኑ ነው የሚጠበቀው። አመሰግናለሁ እንግዲህ ስመኝሽ። አድማጭ ተመልካቾቻችን፣ ስመኝሽ የቆየ ወደ በኋላ ላይ መለስ ብላ ያሉትን ወቅታዊ መረጃዎች የምታደርሰን ይሆናል። ለምሽቱ ወደ ያዝናቸው ዘገባዎች እንሻገራለን። የተከበራችሁ አድማጭ ተመልካቾቻችን፣ በመከታተል ላይ የምትገኙት የ2024ቱን የዩናይትድ ስቴትስ ፕሬዝዳንታዊ ምርጫን የተመለከተ ልዩ የአሜሪካ ድምጽ መሰናዶ ነው። ዝግጅታችን ይቀጥላል። ለመሆኑ በዩናይትድ ስቴትስ ምርጫ ለምን በማክሰኞ ቀን በየዓመቱ ይካሄዳል? ለመሆኑ የዩናይትድ ስቴትስ ፕሬዝዳንታዊ ምርጫ ሁሌም ለምን ማክሰኞ ቀን እንደሚደረግ አስበው ያውቃሉ? ይህ ፖለቲካዊ ባህል ዩናይትድ ስቴትስ አሁን ካላት ገጽታ በተለየ መልኩ በነበረችበት ከ200 ዓመታት በፊት ቀደም ብሎ የተጀመረ ነው። እሱን የሚያሳይ ዘገባ ቀዳሚው ነው። ስምንተኛው መቶ ክፍለ ዘመን ማብቂያና በ19ኛው መቶ ክፍለ ዘመን መጀመሪያ ዓመታት ላይ የዩናይትድ ስቴትስ ፕሬዝዳንታዊ ምርጫ በ34 ቀናት ውስጥ የሚደረግ ነበር። ሁኔታው ታዲያ አስቸጋሪ ነበር። ይሁን እንጂ ፖሊሲ አውጪዎች በእነዚህ 34 ቀናት ውስጥ አስቀድመው ድምጻቸውን የሰጡ ግዛቶች የህዝብ አስተያየት ላይ ተጽዕኖ በማሳደር የምርጫው ውጤት እንዲቀየር እንደሚያደርጉ ተገነዘቡ። መፍትሄው ነው የተገኘው ታዲያ መላው ሀገሪቱ የሚመርጥበት አንድ ብቸኛ ቀን መወሰን ነበር። እንደ አውሮፓውያን አቆጣጠር በ1845 የአሜሪካ የህዝብ ተወካዮች ምክር ቤት እስካሁን ድረስ በአገልግሎት ላይ እየዋለ ያለውን የአውሮፓውያኑ የህዳር ወር በገባ ከመጀመሪያው ሰኞ ቀን ቀጥሎ የሚመጣውን የመጀመሪያው ማክሰኞ የምርጫ ቀን እንዲሆን ወሰነ። ታዲያ የዩናይትድ ስቴትስ የህዝብ ተወካዮች ምክር ቤትን እዚህ ውሳኔ ላይ እንዲደርስ ያደረገው ምንድን ነው? በ19ኛው መቶ ክፍለ ዘመን አብዛኛው የዩናይትድ ስቴትስ ክፍል የግብርና መሬት ነበር። ማህበረሰቡም አርሶ አደር ነበር። ኑሮ በአሜሪካ በእርሻ በመህርና እህል በመሸጥ ላይ ተመሰረተ ነበር። ሮብ ቀን የገበያ ቀን በመሆኑ የምርጫ ቀን መሆን እንደማይችል ወዲያውኑ ነበር የተወሰነው። እሁድም ሰንበት በመሆኑ ለቤተ ክርስቲያን የተተወ ነበር። በዚህ ምክንያት መልካም አማራጭ ሊሆን አልቻለም። በወቅቱ የነበሩት የምርጫ ጣቢያዎችም ሰዎች ከሚኖሩባቸው ስፍራዎች የራቁ ስለነበሩ የተወካዮች ምክር ቤቱ ሰዎች ወደ ምርጫ ጣቢያዎች እስኪመጡ ድረስ ጊዜ ለመስጠት በመፈለጉ እለቱ ሰኞ ላይ ሊውልም አልቻለም። በዚህ የተነሳም ማክሰኞ ከገበያ ቀን ጋር ሳይጋጭ የቤተ ክርስቲያን ቀንም ላይ ጫና የማይፈጥር የሳምንቱ ምርጥ ቀን ሆኖ ሊመረጥ ችሏል። የወቅቱ ገበሬዎች ታዲያ እለቱ ላይ ብቻ ሳይሆን ወሩም ላይ ተጽዕኖ ነበራቸው። የጸደይና የበጋ ወቅቶች በዩናይትድ ስቴትስ የእርሻ ወቅቶች ተደርጎ ነው የሚወሰዱት። የበጋው መጨረሻ የሆኑት ነሐሴና የመስከረም መግቢያ እንዲሁም የመኸር መጀመሪያ የሆኑት መስከረም ማብቂያና ጥቅምት ወራቶች ደግሞ ሰብል የመሰብሰቢያ ወቅቶች ናቸው። ስለዚህ የመኸር ወቅቱ እንዳለቀና ክረምቱ ከመግባቱ አስቀድሞ ያለው የህዳር ወር ተመራጭ ሊሆን ችሏል። አሁን ላይ በዓለም ዙሪያ ያሉ ብዙ ሀገራት ምርጫ የሚያካሂዱት በእሁድ ቀን ነው። አሜሪካ ግን ከ200 ዓመት በላይ የዘለቀ የምርጫ ባህሏን እንደጠበቀቻለች። ይሁን እንጂ አንዳንዶች ከሰኞ እስከ አርብ ስራ ላይ ለሆኑት የዘመናዊው ዓለም አሜሪካውያን ሰራተኛ መደብ እለቱ ምቹ አለመሆኑን በመጥቀስ የምርጫው ቀን የፌዴራል በዓል ሆኖ እንዲመዘገብ እየጠየቁ ነው። ምንም እንኳን አሁን ላይ በግብርናና በከብት ማደለብ ስራ የተሰማሩ አሜሪካውያን ቤተሰቦች ከመላው ህዝብ ብዛት አኳያ 2% ቢሆኑ፣ ዩናይትድ ስቴትስ ግን የህዳር ወር በገባ ከመጀመሪያው ሰኞ ቀጥሎ በሚመጣው ማክሰኞ መሪዎቿን የመምረጥ ባህሏን አስጠብቃ ቀጥላለች። Yeah. የተከበራችሁ አድማጭ ተመልካቾቻችን በመስከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የ2024 የዩናይትድ ስቴትስ ምርጫ ላይ የተመለከቱ ልዩ ዘገባዎችን ነው። ኢትዮጵያ ነክ እንዲሁም ደግሞ የሀገር ውስጥ ዘገባዎችን ወደ በኋላ ላይ ይዘንላችሁ የምንመለስ ይሆናል። የአሜሪካ ድምጽ ዘጋቢዎች በተለያዩ የሀገሪቱ ክፍል ተሰማርተው ምርጫውም እንደሚመስል ተከታትሏል። የተመልካቾች እንዲሁም ደግሞ የመራጮችንም አስተያየት አሰባስበዋል። ከዛ መካከል ጥቂቶቹን እንከታተል።
I voted for Kamala Harris.
የመረጥኩት ካማላ ሃሪስን ነው። ህጋዊ የጽንስ ማቋረጥ አገልግሎት የማግኘት መብት ለእኔ በጣም አስፈላጊ ጉዳይ ነው። ሴቶች የጽንስ ማቋረጥ አገልግሎት ማግኘት መቻላቸውና በገዛ ሰውነታቸው ላይ ራሳቸው መወሰናቸው ደህንነታቸው እንዲጠበቅ እንደሚያደርግ አስተውያለሁ። በየቀኑ በስራ ቦታዬ እናቲቷን ለአደጋ የሚያጋልጡ እርግዝናዎችን አያለሁ። ለነዚህ ሙሉ የሆነ አማራጭ ልንሰጣቸው ይገባል። ከዛ በተጨማሪም ደግሞ የአየር ንብረት ለውጥም ትልቅ ስጋት ነው። ሌላው ደግሞ ትራምፕ እንደ ቤተሰቦች ይስላሉ ስለ ስደተኞችና ሌሎች የተጋለጡ የማህበረሰብ አካላት የሚያወራበት መንገድ ለሱ ፍላጎት እንዳይኖረኝ ያደርገኛል።
ትራምፕ የደለሁ ብፍላይ አፕቲ ወገን ከም ኤርትራዊ
በትራምፕ ጋር ያለሁት በተለይም እንደ ኤርትራዊ አሜሪካዊ በ2018 ከኢትዮጵያ ጋር የተፈጠረው ሰላምና በአሜሪካ ውጭ ጉዳይ ሚኒስቴር የታየው ጥረት ለመጀመሪያ ጊዜ ከእኛ ጋር ቁጭ ብሎ ሲነጋገሩ ያየ ነው ስለነበር እሱን ለመምረጥ ምክንያት ሆኖኛል። በኢኮኖሚውም ያኔ ትንሽ ተንፈስ ብለን ነበር። ካማላም የባይደንን የኢኮኖሚ ፖሊሲ እንደምትቀይር ስላልሰማው እሷን አልደግፍም።
ቀደም ብዬ መርጫለሁ፣ ኤርሊ ቮት እንደሚባለው ቀደም ብዬ ነው የመረጥኩት። የምመርጠውም ካማላ ሃሪስን ነው የመረጥኩት። በሁለት መንገድ ነው የምመርጠው። የኢሚግሬሽን ፖሊሲዋን እወደዋለሁኝ። ኢኮኖሚክ ፖሊሲዋን ብዙዎቹ ባይስማሙ በዛ ቅሬታ የለኝም። ተጨማሪው ነገር ሁል ጊዜ በጣም እምመኘው ለአሜሪካ እና አንድ ቀን ሴት ፕሬዚዳንት እንድትኖር ስለምመኝ ሴት ፕሬዚዳንት እንድናገኝ ብዬ ነው ሃሪስን የመረጥኩት።
ተቀማጢ ከተማ ኦክላንዴ ነዚህ ዕድል ዝብ ማብቃ መጀመሪያ አመስግን ፈቶ ሽም
የኦክላንድ ከተማ ነዋሪ ነኝ። ለተሰጠኝ ዕድል ቪኦኤን አመሰግናለሁ። የዘንድሮን ምርጫ ለመወሰን አስቸጋሪ ነው፣ ብዙ መመራመር ይጠይቃል። ማንን ነው የምትመርጠው ላልከኝ ግን ካለፈው ልምድ በመነሳት ትረምፕን ብመርጥ ይሻለኛል ነው የምለው። ሆኖም ግን ሀሳቤ በማንኛውም ሰዓት ሊቀየር ይችላል።
በዲሞክራሲው ፓርቲ በኩል አሁን በተለይ በአሁኑ ጊዜ ቫይስ ፕሬዚደንት ካማላ ሃሪስ በተለያየ ጊዜ ስላላቸው የሚከተሉት ፖሊሲ በሚናገሩበት ጊዜ በተለይ የአነስተኛውና መካከለኛ ኢንካም ላለው የሀገሪቱ ዜጋ በመንግስትም እርዳታ በመሳሰለው ለመደገፍ ኃይለኛ ፍላጎት እንዳላቸው በደንብ ብዙ ጊዜ የተናገሩት ነገር ነው። አንዱ እሳቸው ላይ መደግፈው ትልቁ ይሄ ነው።
ምርጫው የተመዘገብኩት በኢንዲፔንደንት ነኝ። ኢንዲፔንደንት እዚህ ሀገር አሜሪካን ሀገር ያው እንደምታውቀው ሪፐብሊካን ወይ ዴሞክራት ነው ያለው። ለሁለቱ ካልሆንክ ደግሞ ኢንዲፔንደንት መሆን ትችላለህ። ከሁለቱም አፊሊየትድ ያልሆነ ብሎ ምርጫ ስላለ ራሴን እንደ ኢንዲፔንደንት አድርጌ ነው የማየው። እና አሁን ባለው ምርጫ ላይ ለምሳሌ በሜሪላንድ ግዛት ውስጥ በተደረገው ምርጫ የዴሞክራቲክ ለሴኔተር ዴሞክራቲክ የሆነ ዴሞክራቱን መርጫለሁ፣ ለሃውስም ዴሞክራቱን መርጫለሁ። ነገር ግን ለፕሬዝዳንትነት በተደረገው የዛሬ 3 ሳምንት በሜል ቮት ማድረግ ስለሚቻል በፖስታ ቤት በኩል ዶናልድ ትራምፕን መርጬ ልክ ያለው
ዲሞክራቲክ ፓርቲ ነው መደግፈው። ሁለቱን ያሉትን ካንዲዴት ሳወዳደር በእውቀትም በልምድም ሰውየው ከንግድ በስተቀር ለመንግስት ስራ ወይ ህዝብ አገልጋይ ሆኖ አያውቅም። ካማላ ግን በህዝብ አገልጋይነት ከመጀመሪያው ጀምራ ስትሰራ፣ አሁንም ቫይስ ፕሬዚደንት ሆናም ብዙ እንትን አድርጋለች። ኦፍኮርስ የባይደን ድክመት ነው የሚባል ነገር አለ። ምን ይወዝ ኖት ባድ ፕሬዚደንት። በተለይ ለኛ ሀገር ዴሞክራት ብዙ ጥሩ አልሰሩም ብለን እናስባለን። ግን እንደዚህ ማተር አሁን አንድ ሰው አንድ ሴኔተር ወይ አንድ ፕሬዚደንቱ ብቻ ይደግፈን የሚለወጥ ነገር የለም። በጠቅላላ እኛ ኢትዮጵያውያኖች እዚህ ያለ ነው ማድረግ ያለብን ሎቢ አድርገን ያለውን ማንኛውንም ገቨርንመንት ይህ እንዳጋጣሚ ሪፐብሊካኖችን ቢያሸንፉ እነሱ ጋር ተጋግለን ጉዳያችንን ማስረዳት ነው የሚያስፈልገው እና እኔ በፖሊሲ ነው ማምነው፣ በፖሊሲ ነው ቦት ማድርገው።
በጎርጎሮሳውያኑ 18ኛው መቶ ክፍለ ዘመን ማብቂያና በ19ኛው መቶ
አድማጭ ተመልካቾቻችን፣ የአሜሪካ ድምጽ ዘጋቢዎች በተለያዩ የሀገሪቱ ክፍል ተሰማርተው ይህንን ምርጫ በመዘገብ ላይ ይገኛሉ። ሀብታሙ ስዩም ከነዚህ መካከል አንዱ ነው። የአፍሪካ ቀንድ ዘጋቢ ነው። የሚገኘው በአርሊንግተን ቨርጂኒያ ነው። ሀብታሙ ጤና ስጥልን።
እንደምንላችኋል ኤደን፣ እንደምንላችኋል አድማጮቻችንና ተመልካቾቻችን።
እሺ ሀብታሙ፣ እንግዲህ አሁን አንተ የምትገኘው በቨርጂኒያ ግዛት አርሊንግተን ከተማ ውስጥ ባለ የቤተ መጽሐፍት ውስጥ ወይም የድምጽ መስጫ ጣቢያ ውስጥ ነው። እዛ ያለው ድባብ ምን ይመስላል?
ኤደን፣ እንግዲህ እኛ እዚህ ከንጋቱ 11 ሰዓት ነበር የተገኘ ነው። ከዛ ሰዓት ጀምሮ በርካታ ተመራጮች በዚህ ስፍራ ድምጻቸውን ሲሰጡ ውለዋል። እንግዲህ እንደሚታወቀው በዩናይትድ ስቴትስ ሕግ መሰረት ከ45
ገቡ። በአማካይ 10 ደቂቃ በሚባል ጊዜ ውስጥ ነው ድምጻቸውን እየሰጡ ወጡት። ከተወሰኑት ጋርም ቆይታ ለማድረግ ሞክረናል። ከሞላ ጎደል እጅግ የነቃ ተሳትፎ የሚታይበት ምርጫ ነው ማለት እንችላለን።
እንግዲህ ሀብታሙ፣ እዚህ ዲኤምቪ አካባቢ ወይም ደግሞ በተለምዶ ዋሽንግተን ዲሲ፣ ሜሪላንድ እና ቨርጂኒያ የሚባሉት ግዛቶች የተለየ የሚታወቁበት ባህሪ ያላቸው በተለምዶ ዋሽንግተን ዲሲ እና ሜሪላንድ ወደ ዴሞክራት፣ ቨርጂኒያ ደግሞ ወደ ሪፐብሊካን የሚያጋድሉ ግዛቶች ናቸው ተብሎ ይገመታል። እና እስካሁን ባየኸው መራጮች ድምጽ የሚሰጡባቸው አበይት የሚሏቸው የትኩረት ምንጮቻቸው ወይም ደግሞ የፖሊሲ ትኩረቶቻቸው ምን ይመስላሉ?
ትክክል ነሽ ኤደን። ብዙ ጊዜ የቨርጂኒያ ግዛቶች እንዳሉ ይታወቃል። የኖርዘርን እና የዌስተርን ቨርጂኒያ አራት አካባቢ ናቸው የሚኖሩት። ነገር ግን ይሄ ያለንበት ይሄ የሰሜኑ ቨርጂኒያ ክፍል በሪፐብሊካን ደጋፊነቱ
ይታወቃል። እኛ ያለንበት አርሊንግተን የሚባለው ስፍራ ግን ከዲሞክራቶቹ ጋር በጣም የተሳሰረ ነው እና ያነጋገርናቸው አብዛኞቹ ሰዎች ለዲሞክራቱ እጩ ካማላ ሃሪስ ድምጻቸውን ለመስጠት እንደተዘጋጁ ነግረውናል። ዋነኛ ነጥቦች ብለው ደግሞ የሚያነሷቸው ጉዳዮች እነሱ ምንድናቸው? ለሴቶች የስነ ተዋልዶ ነጻነት ላይ ማተኮር ይፈልጋሉ። ከኑሮ ውድነት፣ ከደቡባዊ ድንበር ጸጥታና ጥበቃ ጋር በተያያዘም ድጋፋቸውን የሚሰጡ ሰዎች አሉ። ስደተኞች ፍሰት ጋር በተያያዘም ደግሞ ሀገሪቱ ውስጥ እየገጠሙ ያሉ ፈተናዎችና ተግዳሮቶችን ሊመልስ የሚችል ዋነኛ እጩ ብሎ ለሚያስባቸው ሰዎች ድምጽ ለመስጠት የሚሞክሩ ሰዎች አሉ። እኛ ያነጋገርናቸው እድሜያቸው በወጣትነት ውስጥ የሚገኙ እንዲሁም ደግሞ ከ80 በላይ እድሜ ያላቸው አዛውንቶችን ለማናገር ሞክረናል። በዚህ በአርሊንግተን አካባቢ አብዛኞቹ ለዲሞክራቷ ካማላ ሃሪስ ነው ድምጻቸውን እየሰጡ የሚገኙት። እንግዲህ በየግዛቶቹ የተለያዩ ሰዎች እንዳሉ ይታወቃል። ግማሹ ለካማላ ሃሪስ፣ የተቀረው ደግሞ ለዶናልድ ትራምፕ በሚሰጡት ድምጽ የሚታወቅ ነው እና በአጠቃላይ እንግዲህ እነሱ ቅድሚያ የሚሰጧቸውን ነጥቦች አጋርተውናል። ጠቅለል ስናደርጋቸው ከኢኮኖሚው፣ ከፖለቲካውና ከማህበራዊ ጉዳዮች ጋር በተያያዙ እየገጠሙ ያሉ ሀገራዊ ችግሮችን ሊቀርፉ ይችላሉ ላሏቸው እጩዎች ድምጻቸውን ሲሰጡ እንደዋሉ ነው የነገሩን።
ሀብታሙ፣ እንግዲህ ወደ መጨረሻው ጉዳይ ጥያቄ ከማለፌ በፊት በአንዳንድ ግዛቶች ከፍተኛ የሆነ ዝናብ ዘንቦ የምርጫ መስተጓጎል ወይም ደግሞ የመራጮች ላይ ያንን አይነት ቅሬታ የተፈጥሯዊ ቢሆን ቅሬታዎች ሲያነሱ ተስተውሏል እና እናንተ ጋር ያለው የአየር ንብረቱ ሊሆን ይችላል ወይም ደግሞ የጸጥታ ሁኔታ ምን ይመስላል? እስቲ ስለሱም ትንሽ ነገር ጠቆም ብታደርገኝ።
ኤደን፣ እጅግ ብሩህ ቀን ነው ማለት ይቻላል። ዛሬ በዚህ አገር የሙቀት አቆጣጠር ከሰባ ፋራናይት በላይ ይሄ እንግዲህ ሞቅ ያለ የሚባል የአየር ንብረት ነው እየተመዘገበ ያለው። በአየር ንብረት ጉዳይ ላይ ያን ያህል የሚታይ ተግዳሮት የለም። ጥሩና መልካም ቀን ነው ማለት ይቻላል ለመራጮች ወጥተው ዲሞክራሲያዊ መብታቸውን፣ ሀገራዊ መብታቸውን ለመሞከር መልካም ቀን ነው ብዬ አስባለሁ። ትንሽ ግን ነፋስ አለ ከኋላ እንደምታየው። ያን ያህል ግን ምርጫውን የሚያውቅ አይመስለኝም።
እንግዲህ መልካም የመኸር ቀን ነው ማለት ነው። እስቲ የምርጫው ጣቢያው ዛሬ ምሽት ስንት ሰዓት ላይ ይዘጋል? እንዲሁም ደግሞ የምርጫ ውጤት እንዴት ነው የሚታወቀው? ስለዛ ስምትለን ነገር አለ?
መልካም ሄደን፣ እንግዲህ እንደሚታወቀው ዛሬ ምሽት ላይ አብዛኞቹ የምርጫ ጣቢያዎች በመላ ዩናይትድ ስቴትስ ውስጥ ይዘጋሉ። የምርጫ ውጤቱን በተለምዶ የዜና አውታሮች በቅድመ የተገኙ መረጃዎችን በሚያገኙበት ሂደት ውስጥ አሸናፊው ማን እንደሆነ ገደምዳ የሚሆኑ ወይም ጠቋሚ መረጃዎችን ማጋራታቸውን ይጀምራሉ ተብሎ ይጠበቃል። ከአመሻሹ ጀምሮ በኦፊሳላዊ ሁኔታ ወይም ደግሞ በሀገሪቱ ውስጥ እውቅና ባላቸው የምርጫ ውጤቶችን ይፋ እንዲያደርጉ በተመረጡ ተቋማት በኩል ግን የተወሰኑ ቀናትን፣ አንዳንድ ጊዜ ደግሞ ሳምንታትን ሊፈጅ ይችላል። በምርጫው ውጤትና በአሰጣጡ ጉዳይ የሚመጡ ክርክሮችና ሙግቶች ካሉ ደግሞ ፍርድ ቤት መሄድም የፍርድ ቤቱን የመጨረሻ መረጃዎችና ውሳኔ መስማት አስፈላጊ ሊሆን ይችላል ተብሎ ይጠበቃል። እዚህ ያለሁበት አርሊንግተን የህዝብ ቤተ መጻሕፍት ግን በዚህ ሀገር አቆጣጠር ከምሽቱ አንድ ሰዓት በፊት ባለው ጊዜ ውስጥ የምርጫ አሰጣጡ ስነ ስርዓት ያበቃል ተብሎ ይታሰባል። ውጤቶችን ደግሞ ከነዛ ሰዓታት በኋላ ባለው ጊዜ ውስጥ መታወቅና ይፋ መሆን ይጀምራሉ ተብሎ ይጠበቃል።
ሀብታሙ ስዩም ከአርሊንግተን ከቨርጂኒያ ግዛት ከአርሊንግተን ከተማ ነው ለእናንተ የምርጫ ዘገባዎችን ከምርጫ ጣቢያ ሲያደርሳችሁ የቆየው። አድማጭ ተመልካቾቻችን፣ ሀብታሙ እንግዲህ በጣም ነው የማመሰግነው። ወደ ቀጣይ ዘገባዎች እንሻገር። የምርጫ ዘገባዎቻችን ይቀጥላሉ። ጉዊኔት አውራጃ ለምን የአሜሪካ ምርጫ ውጤት ከሚወስኑት ስፍራዎች መካከል አንዷ ሆነች? በደቡብ ምስራቅ አሜሪካ በህዝብ ስብጥራቸው ከሚታወቁት አውራጃዎች መካከል አንዷ የሆነችውና በጆርጂያ ግዛት የምትገኘው ጉዊኔት አውራጃ በአሜሪካ ምርጫ ምሽት ውጤታቸውን አስቀድመው ከሚልኩት አውራጃዎች መካከል አንዷ ናት። የአሜሪካ ድምጽ የሀገር ውስጥ ጉዳይ ዋና ዘጋቢ የሆነው ስቲቭ ሄርመን ወደ ሎረንስ ጆርጂያ ተጉዞ የድምጽ ቆጠራ ሂደቱን ታዝቦ ሪፖርቱን ልኳል። እንግድ ወልዴ እንደሚከተለው ያቀርበዋል።
በአሜሪካ ምርጫ ወደ የትኛውም ፓርቲ ሊያዘነብሉ ከሚችሉት ግዛቶች አንዷ በሆነችው ጆርጂያ የምትገኘው ጉዊኔት አውራጃ የምዝገባና የምርጫ ዋና ቢሮ የድምፅ ቆጠራው በመካሄድ ላይ ነው። በፖስታ ቤት የተላኩትን እንዲሁም ከዋናው ምርጫ ቀን በፊት የተሰጡትን ድምፆች ሰራተኞች በመቁጠር ላይ ናቸው። ዛክ ማኒፎልድ የአውራጃው የምርጫ ኃላፊ ናቸው። በቆጠራው ሂደት 70% የሚሆነው ድምፅ ውጤት በጥቂት ሰዓታት ውስጥ ይታወቃል። ከዛ በኋላ ግን ነገሮች መዘግየት ይጀምራሉ።
ከዚያም ውጤቶች አምሽተው መድረስ ይጀምራሉ። የመጀመሪያው የምርጫ ጣቢያ ከምሽቱ 8:00 አካባቢ ውጤቱን ይልካል። እናም የመጀመሪያው 8:30 ነው የሚደርሰው። በአጠቃላይ 156 ጣቢያዎች አሉ። ሁሌም ግን የመጨረሻው ጣቢያ ውጤቱን የሚልከው ወደ 11:30 ወይም እኩለ ሌሊት አካባቢ ነው።
ጉዊኔት አውራጃ የየትኛውም ዘር የበላይነት የሌለባትና ድብልቅ ሰዎች የሚኖሩበት ነው። የትኛውም የዘር ግንድ ያለው ተወላጅ ቁጥር ከነዋሪው ከአንድ ሶስተኛ በላይ ብዛት የለውም። በድጋሚ የምርጫ ኃላፊው ዛክ ማኒፎልድ፣
ብዛት ያላቸው ሂስፓኒክ ነዋሪዎች አሉን፣ እስያውንም እንዲሁ። ጥቁሮችም በተመሳሳይ ልክ እንደ አሜሪካ ድብልቅ ነው። እና ለዚህ ነው ሰዎች በምርጫው ምሽት የጉዋኔት አውራጃን ውጤት የሚጠብቁት። ጉዋኔት ልክ ዘመናዊ አሜሪካ ማለት ነች።
ከአራት ዓመታት በፊት በነበረው ምርጫ ዲሞክራቱ ጆ ባይደን የጉዌኔትን አውራጃ በጠባብ ውጤት ልዩነትም ቢሆን ማሸነፋቸው የጆርጂያን ግዛት ብሎም ትራምፕን እንዲያሸንፉ ረድቷቸዋል። የጉዌኔት አውራጃ ከእንደ አውሮፓን አቆጣጠር 1980 እስከ 2012 ባለው ምርጫ ለሪፐብሊካን ፓርቲ ድምፅ ሰጥቷል። በ2016 በነበረው ምርጫ በጠባብ ውጤት ልዩነትም ቢሆን ለዲሞክራቷ ሂለሪ ክሊንተን ድምፁን ሰጥቷል። በዚያን ዓመት ለፖለቲካው መድረክ አዲስ የነበሩት ዶናልድ ትራምፕ ጆርጂያን አሸንፈዋል። ይህም ፕሬዚደንታዊ ፉክክሩን ሳይጠበቁ ለማሸነፋቸው ቁልፍ ነበር። ስቲቭ ሄርማን ከጆርጂያ ለላከው ዘገባ እንግዶ ልነኝ ዋሽንግተን ዲሲ።
ዩናይትድ ስቴትስ ምርጫዋን ከጣልቃ ገቦች ጥቃት ለመጠበቅ ተዘጋጅታለች። በዛሬው ዕለት እየተካሄደ ያለውን ፕሬዝዳንታዊ ምርጫ የሚያበላሽ ተግባር ለመፈጸም የተነሱ ሀገራቶች የድምጽ ቆጠራ ስርዓቱን ሰርስረው በመግባት በተጨባጭ የተቆጠሩ አሃዞችን ለመቀየር ስለማይችሉ በሐሰት የተቀነባበሩ ቪዲዮዎች አሊያም የተሳሳተ መረጃ በማሰራጨት ላይ ለመተማመን ተገደዋል ተባለ። የዩናይትድ ስቴትስ የምርጫ ደህንነት ተቋም ያካሄደውን ግምገማ ጠቅሶ የአሜሪካ ድምጽ የብሔራዊ ጸጥታ ጉዳይ ዘጋቢ ጄፍ ሴልድን ከዩናይትድ ስቴትስ የመከላከያ ሚኒስትር ያጠናቀረውን ዘገባ ቆንጅት ታዬ እንደሚከተለው ታቀርበዋለች።
በዩናይትድ ስቴትስ ፕሬዝደንታዊ ምርጫ ከዛሬው ከዋናው የምርጫው ቀን አስቀድሞ እስከ ትናንት ሰኞ በነበረው ጊዜ ብቻ ወደ 77 ሚሊዮን የሚገመቱ አሜሪካውያን ድምጻቸውን ሰጥተዋል። እናም በጥሩ ሁኔታ መከናወኑን የዩናይትድ ስቴትስ የኢንተርኔትና የመሰረተ ልማት ደህንነት ተቋም ዳይሬክተር ጄን ኢስተርሊ ለጋዜጠኞች በሰጡት ቃል አስታውቀዋል።
በምርጫው አሰራር ስርዓት ውስጥ ሰርጎ በመግባት ፕሬዝዳንታዊ ምርጫውን በተጨባጭ ለማዛባት የሚችል ተግባር እንደማይፈጸም እተማመናለሁ። ይህንን በታላቅ እርግጠኝነት ለመናገር እችላለሁ።
አስከትለውም ከፍተኛ ዝግጅት መደረጉን አመልክተዋል።
የምርጫው አፈጻጸም ባለድርሻ ማህበረሰብ ምርጫው ነጻ፣ ደህንነቱ የተጠበቀና ፍትሃዊ ሆኖ እንዲፈጸም ከምንጊዜውም የላቀ ዝግጅት አድርገዋል።
የምርጫ ሂደቱን ለማደናቀፍ ሙከራ መደረጉ ግን አልቀረም። ዌብሳይቶችን ማሰናከል እንዲሁም በአንዳንድ ስፍራዎች የድምጽ መስጫ ሳጥኖች ላይ ጥቃት ተፈጽሟል። ይሁን እንጂ ይበልጡን የሚያሳስበው የዩናይትድ ስቴትስ ባለስልጣናት እንደሚሉት በአመዛኙ በኢራን፣ በሩሲያና በቻይና እየተቀነባበረ ሆን ተብሎ የሚሰራጨው የተሳሳተ መረጃ ጋጋታ ነው። በእንግሊዝኛ የምህጻር ስሙ CISA ተብሎ የሚጠራው የአሜሪካ የሳይበር ደህንነት ተቋም ከፍተኛ አማካሪ የሆኑት ኬት ኮንሊ እንዲህ ሲሉ ያስረዳሉ።
የውጭ ባላንጣዎቻችን የአሜሪካን ዲሞክራሲ ለመጉዳትና የአሜሪካ ሕዝብ በዲሞክራሲው ላይ ያለውን እምነት ለመሸርሸር በአንድም በሌላም መንገድ መሞከራቸው አይቀርም።
ምርጫው ከተጠናቀቀ በኋላም እነዚህ ጥረቶች ተጠናክረው መቀጠላቸው እንደማይቀር የዩናይትድ ስቴትስ ባለስልጣናት ይናገራሉ። አንዱ ዓላማቸው ሁከት ማነሳሳት ጭምር እንደሚሆንም ነው ባለስልጣናቱ የጠቀሱት። እስካሁን በአካል የደረሱ ጥቃቶች በምርጫ አስፈጻሚ ባለስልጣናት ላይ የደረሱት መሆናቸውንና በምርጫ ጣቢያ ላይ የደረሰ ጥቃት እንደሌለ የጠቆሙት ባለስልጣናቱ በምርጫ ጣቢያ ተገኝተው የሚመርጡ ድምጽ ሰጪዎች ስጋት እንዳይሰማቸው አሳስበዋል። አንዳንዶቹ የተሳሳቱ መረጃዎችና በምርጫው ሂደት ላይ ተጽዕኖ ለማሳደር የሚደረጉ ሙከራዎች ተቀባይ ማጣታቸው የሚያበረታታ እንደሆነ ኮመን ኮዝ የተባለው ከፓርቲ ወገንተኝነት ነጻ የሆነ ተሟጋች ተቋም አባል ሱዛና ጉድማን አመልክተዋል።
መራጮች ከአሁን ቀደም ባልታየ ከፍተኛ ቁጥር ድምጻቸውን ሊሰጡ እየወጡ መሆናቸውን እያየን ነው። የድምጽ መስጫ ቦታ ሰዓቱንና አጠቃላይ የምርጫ ሂደቱን በሚመለከት ትክክለኛው መረጃ እያገኙ ነው። እሱንም የሚያገኙት ከምርጫው ባለስልጣናት ነው።
የሚሰራጨው የሐሰት መረጃ ሰሚ ጆሮ ያገኘ ግን አይመስለኝም ብለዋል ሱዛና ጉድማን።
There is a lot of misinformation swirling around, but I think there
የሐሰት መረጃና የተሳሳተ መረጃ በብዛት እየተዘዋወረ ነው። የሚያምናቸው ያገኙ ግን አይመስለኝም።
ይህ በዚህ እንዳለ የክፍለ ግዛቶች የምርጫ ባለስልጣናትን የሚወክሉ ቡድኖች በማናቸውም የምርጫ ጊዜ የኤሌክትሪክ መቋረጥና የምርጫ ሰራተኞች በአጋጣሚ ወደ ስራ ዘግይቶ መግባትን የመሳሰሉ ትናንሽ ችግሮች መከሰታቸው እንደማይቀር በማስታወስ ድምፅ ሰጪዎች እንዳይደናገጡ እያሳሰቡ ነው። አስከትለውም ችግር ቢፈጠር በሚል አማራጭ እቅዶች ስለተሰናዱ አሜሪካውያን ድምፃቸው እንደሚቆጠር ሊተማመኑ ይገባል ብለዋል።
የተከበራችሁ አድማጭ ተመልካቾቻችን በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የማክሰኞ ምሽት ጥቅምት 26 2017 ልዩ የዩናይትድ ስቴትስ ምርጫን የተመለከተ ዘገባዎቻችን ነው። ዘገባዎቻችን ይቀጥላሉ። አብራችሁን ስለሆናችሁ እናመሰግናለን። ከመሻገሪያው ሙዚቃ በኋላ ተመልሰን እንመጣለን። ከውጭ ሀገር ቤተሰቦች የተወለዱትና በፕሬዝዳንታዊ እጩነት ታሪክ እየሰሩት ካማላ ሀሪስ ይሰኛል የሁለተኛው ዘገባችን። እጅግ የለውጥ አቀንቃኝ ወይም ደግሞ ሊበራል ከሆነና ሰፊ የህዝብ ስብጥር ካለው የካሊፎርኒያ ግዛት የተነሱት ካማላ ሀሪስ በብርቱ የህግ አስከባሪነትና ተራማጅ የለውጥ አቀንቃኝነት አልፈው ለዴሞክራቲክ ፓርቲው ፕሬዝዳንታዊ እጩነት በቅተዋል። የአሜሪካ ድምፁ ማት ዲብልስ ከካሊፎርኒያ ኦክላንድ ከተማ የምክትል ፕሬዝዳንት ሀሪስን የፖለቲካ ጉዞዎችን ያስቃኝበትን ዘገባ ቆንጅታዬ እንደሚከተለው ታቀርበዋለች።
እናቴ በጣም ጎበዝ፣ ቁመቷ 1.50 ሜትር፣ ጠይም፣ ስትናገር የሀገሯ ቋንቋ ቃና የሚያስታውቅ ሴት ነበረች።
እንደ አውሮፓውያን የዘመን አቆጣጠር በ1964 የተወለዱት ካማላ ሀሪስ እድገታቸው በዚህ የተለያዩ ማህበረሰቦች ብዝሃነት ስብጥር ባለው እና ተራማጅ አስተሳሰብ ያላቸው ነዋሪዎች በሚበዙበት የሳን ፍራንሲስኮ ቤይ ኤሪያ በሚባለው አካባቢ ነው። እናታቸው ሻይምላ ጎፓላን ህንዳዊት ሲሆኑ አባታቸው ዶናልድ ሀሪስ ደግሞ ጃማይካዊ ናቸው። ሁለቱ ጎበዝ ተማሪዎች የተገናኙትም ካሊፎርኒያ ዩኒቨርሲቲ የድህረ ምረቃ ትምህርታቸውን ሊከታተሉ ወደ በርክሊ ከተማ መጥተው ነው። በርክሊ በ1960ዎቹ ለሲቪል መብቶችና ለሰላም በመሟገት የሚደረጉ እንቅስቃሴዎች ማዕከል ነበረች። ካማላ ሀሪስም ወላጆቼ ልጅ ሆኜ በልጆች ማጓጓዣ ጋሪ አድርገው በየሰልፉ ይዘውኝ ይሄዱ እንደነበረ አስታውሳለሁ ብለዋል። ወላጆቻቸው በ1970 ዓ.ም. ተለያዩ። እናም እናታቸው ሁለቱን ሴት ልጆቻቸውን ይዘው ፍላትላንድስ በሚባለው የበርክሊ አካባቢ አንዲት ጠባብ አፓርትማ ተከራይተው ገቡ። ካሮል ፖርተር የካማላ የልጅነት ጓደኛ ናቸው።
ታች ሸልተን የህፃናት መዋያ የሚባል አለ። ከሱ በላይ ያለው ቤት ነበር የሚኖሩት። ሁለት መኝታ ቤትና አንድ መታጠቢያ ቤት ያለው ቤት ነበራቸው።
ካሮል ፖርተር እና ካማላ ሀሪስ የተዋወቁት የትምህርት ቤት አውቶቡስ ማቆሚያ ቦታ ላይ ነበር።
እኛ የበርክሌ የህዝብ ትምህርት ቤቶች በነጮችና ጥቁሮች እንዳይለያዩ ከተደረገ በኋላ በሁለተኛው ዓመት ከገቡት ተማሪዎች መካከል ነበርን።
በኋላም ካማላ ሀሪስ ለጥቁሮች የተሻለ የከፍተኛ ትምህርት እድል ለመስጠት ከተቋቋሙ ዩኒቨርሲቲዎች አንዱ የሆነው የዋሽንግተን ዲሲው ሃዋርድ ዩኒቨርሲቲ ገብተው ትምህርታቸውን ተከታተሉ። ቀጥለውም በህግ ትምህርት ተመረቁ። በጊዜው ካሊፎርኒያ ውስጥ ጥቁር ወንዶች በብዛት እስር ቤት ይገቡ በነበረበት ወቅት አቃቤ ህግ ሆነው ስራ ጀመሩ። በወቅቱ በአፍሪካውያን አሜሪካውያን ዘንድ በአብዛኛው ባሉታዊ መልኩ የሚታይ የስራ መስክ ነበር።
ውስጥ ገብታ አሰራሮችን ለመቀየር ፈልጋ ነው። ማለትም ሰዎች የሚከሰሱበትን በስርዓታዊና መዋቅራዊ መሰረት ላይ የተመረኮዘውን አሰራር ገብታ ለመለወጥ ብላ ነው።
ካማላ ሀሪስ እንደ አውሮፓውያን የዘመን አቆጣጠር በ2002 ለሳን ፍራንሲስኮ የወረዳ አቃቤ ህግነት ከወቅቱ አቃቤ ህግ ጋር ተወዳደሩ። ዲሞክራት ሴቶች የህዝብ ተመራጭ ስልጣን እንዲይዙ በመርዳት ይሰሩ የነበሩት የፖለቲካ ትግል አቀንቃኟ አንድሪያ ዱ ስቲል እንዲህ ሲሉ ያስታውሷቸዋል።
እስከዚያ ጊዜ ድረስ ሴት የወረዳ አቃቢ ህግ ኑሮ አያውቅም። የማሸነፍ እድላቸው ጠባብ ነበር፣ ግን ከመጀመሪያው በጣም ለየት ያሉ ነበሩ።
እጅግ ብርቱ በነበረው ፉክክር አሸንፈው ስራቸውን ጀመሩ። የጥፋተኝነት ውሳኔና የስርዓት ቅጣት የሚሰጣቸው ኃይል ተጠቅመው ወንጀል በመፈጸም የተከሰሱ ሰዎች ቁጥር ይጨምር ጀመር። የኃይል አድራጎት በሌለበት ወንጀል ተከሰው የጥፋተኝነት ውሳኔ ሲሰጣቸው የመጀመሪያ ጊዜያቸው ለሆኑት ደግሞ back on track ወደ ተባለው ወደ ትክክለኛ አቅጣጫ እንዲመለሱ ለማድረግ ወደ ተቋቋመ የማረሚያ መርሃ ግብር እንዲገቡ ያደርጉ ነበር። እንደ አውሮፓውያን አቆጣጠር በ2010 የካሊፎርኒያ ጠቅላይ አቃቤ ሕግ ሆነው የተመረጡት ሃሪስ በአጭበርባሪ የብድር አሰጣጥ አሰራር የተወነጀሉ ባንኮች ላይ ግፊት በማድረግ 20 ቢሊዮን ዶላር ካሳ ለመክፈል እንዲስማሙ አድርገዋል። ድንበር ተሻጋሪ የሱስ አስያዥ መድኃኒቶች ንግድና ሕገ ወጥ የሰው ዝውውር የሚያካሂዱ ወንጀለኞችን ተፋልመዋል። ለተመሳሳይ ጾታ ፍቅረኞች የጋብቻ መብት በእኩልነት እንዲከበርም ተሟግተዋል። በ2016 የዩናይትድ ስቴትስ የሕግ መወሰኛ ምክር ቤት አባል ሆነው ተመረጡ። ፈጥነው ኢሚግሬሽንን፣ የጤና ጥበቃን፣ የወንጀለኛ መቅጫ ሕግ መሻሻልን በሚመለከቱ ጉዳዮች ብርቱ ትኩረት ሰጥተው ጠንካራ የሆነ ድምፅ ማሰማቱን ተያያዙት። በምክር ቤቱ በሚከናወኑ የምስክር ቃለ ሰሚ ሸንጎዎች ለሚቀርቡ ተጠያቂዎች በሚሰነዝሯቸው የሰሉ ጥያቄዎቻቸው ከፍተኛ ስልጣን ያላቸውን መሪዎች በተጠያቂነት በመያዝም በአገር አቀፍ ደረጃ እየታወቁ ሄዱ። ካማላ ሃሪስ እንደ አውሮፓውያን አቆጣጠር በ2020 ለፕሬዝደንትነት በእጩነት ቀርበው ሲወዳደሩ በዘመቻቸው ውስጥ በነበረው የሰራተኞች የተመሰቃቀለ ሁኔታ የተነሳ ዘመቻቸው አቅጣጫ ለመያዝ ችግር አጋጥሞት ነበር። ቀድሞ ረዳታቸው የነበሩት ጊል ዱራን ይህንን እንደሚከተለው ያስረዳሉ።
There's definitely been stories about
እንደውነቱ ከሆነ በጊዜው ሰራተኞች በብዛት ይለቃሉ፣ እንደገና ሌሎች ይቀጠራሉ። መግባት መውጣቱን እንደነበር ይወራ ነበር። በዙሪያቸው ጎበዝ ጎበዝ ሰዎች እንዲኖራቸው ማድረግ አስቸጋሪ ሆኖ እንደነበር እንሰማ ነበር።
በዚያ ፕሬዝዳንታዊ ምርጫ ጆ ባይደን የፓርቲያቸው እጩ ሆነው ተመረጡ። እናም ካማላ ሃሪስን አብረዋቸው ለምክትል ፕሬዝዳንትነት እንዲወዳደሩ መረጧቸው፣ አሸነፉም። በዚያም ካማላ ሃሪስ ምክትል ፕሬዝደንት በመሆን የመጀመሪያ ሴት ሆኑ። ነጭ ያልሆነ ሰው ለዚህ ስልጣን ሲበቃም ካማላ ሃሪስ የመጀመሪያ ናቸው። በደቡባዊው የዩናይትድ ስቴትስ ድንበር በኩል የሚፈልሱት የውጭ ሀገር ሰዎች ቁጥር በጣም እያሻቀበ የመጣበት ጊዜም ነበርና ከአካባቢው ሀገሮች መሪዎች ጋር ላለው አለመረጋጋትና ለድህነቱ መፍትሄ መስጠት ስለሚቻልበት መንገድ መነጋገርን ስራቸው አድርገው ይዘው ቆይተዋል። ይህም ወዲያውኑ ለፖለቲካ ጥቃት ኢላማነት ዳርጓቸዋል። ኬቲ ዊልመንት የትራምፕ ደጋፊ ናቸው።
ድንበራችንን የማስጠበቅ ኃላፊነት የተሰጠው ለርሳቸው ነው። ግን እስካሁን አካባቢውን ሄደው አይተው እንደሆነ እንኳን አላውቅም።
ካማላ ሃሪስ በምክትል ፕሬዝደንትነት ባሳለፏቸው ዓመታት በዓለም አቀፍ መድረኮች ላይ ሀገራቸውን ተወክለው በመገኘት ድጋፎችን የሚያስተባብሩና ውጥረቶችን የሚያረግቡ ተልእኮችን ይዘው መጓዙን በይበልጥ እየተለማመዱት ሄደዋል። ፊትም ገዳቢ አጥሮችን እየሰበሩና ከተጠበቁት በላይ ልቀው እየተገኙ የፖለቲካ ጉዞ ታሪካቸውን ያጻፉት ካማላ ሃሪስ አሁን ደግሞ በድንገት ከፓርቲያቸው እጩነት ራሳቸውን ባገለሉት በፕሬዝደንት ጆ ባይደን እግር ተተክተው የዲሞክራቲክ ፓርቲያቸው ፕሬዝደንታዊ እጩ ለመሆን በቅተዋል።
በመቀጠል ደግሞ የምናልፈው ዶናልድ ትራምፕ ወደ ፕሬዝዳንትነት የተጓዙበትን ያልተለመደ መንገድ ወደምንቃኝበት ዘገባ ነው። የቀድሞው ምናልባትም ደግሞ የመጪው የአሜሪካ ፕሬዝዳንት ዶናልድ ትራምፕ ክፍፍሉ እየጨመረ ባለበት ሀገር ውስጥ የሪፐብሊካን ፓርቲውን ቅርጽ ለመቀየር የፈጀባቸው ከ9 ዓመት ያህል ነው። ትራምፕ ወደ ፖለቲካ ስልጣን ለመመለስ በሚያደርጉት ታሪካዊ ሂደት የአሜሪካ ድምጿ ቲና ትሪኒ ተመልክተዋለች። እንግድ ወልዴ ያቀርበዋል።
The Fox News decision desk can now project that former Vice President Joe Biden
has been elected President of the United States.
በአሜሪካ የሚገኙ የቴሌቪዥን ጣቢያዎች ያለፈው ምርጫ በጆ ባይደን አሸናፊነት መጠናቀቁን ሲያበስሩ ነበር የሰማነው። ምርጫው በዚሁ ማብቃት ነበረበት። ነገር ግን በምርጫው መጨረሻ 45ኛው የአሜሪካ ፕሬዝዳንት ዶናልድ ትራምፕ መሸነፋቸውን ለመቀበል ዝግጁ አልነበሩ።
If you count the legal votes,
ህጋዊ ድምጾችን ብትቆጥሩ በቀላሉ አሸናፊ ነኝ። ህጋዊ ያልሆኑ ድምጾች በመቁጠር ምርጫው ሊሰርቁን መሞከር ይችላሉ።
በእንደ አውሮፓና አቆጣጠር ጥር 6 2001 የአሜሪካ ኮንግረስ አዲስ የተመረጡትን ፕሬዝዳንት የማጽደቁን ሂደት እንዲያስቆሙ ትራምፕ ደጋፊዎቻቸውን አነሳሱ።
We fight like hell and if you don't fight like
ጠንክረን ፋለማለን የማትፋለሙ ከሆነ ሀገር አይኖራችሁም።
ውጤቱ በአሜሪካ ከዚህ ቀደም ታስቦ የማያውቅ ነበር። ትራምፕ ለሁለተኛ ጊዜ በኮንግረስ ተከሰሱ። ሁኔታው ምንም ነገር አይሆንም ሲባሉ የመቀበል ልምድ ለሌላቸው ትራምፕ እንግዳው ነው አልታየም። ራስ ቢዩትነር እና ሱዛን ክሬግ የኒውዮርክ ታይምስ የምርመራ ጋዜጠኞች ናቸው። ላኪ ሉዘር የተሰኘና ትራምፕ ራሳቸውን ቢሊዮነር ያደረጉበትን መንገድ የሚተች መጽሐፍ አሳትመዋል። በቅድሚያ ራስ ቢዩትነር
I think what you see is somebody
በራሳቸው ማስተዋል ትልቅ መተማመን ያላቸው ግለሰብ ናቸው።
ትራምፕ የባለሙያ ምክር እንደማይቀበሉም ራስ ያስረዳሉ።
He has not since the early 80s really trusted
ከ80ዎቹ ጀምሮ በማንኛውም ጉዳይ ላይ ልዩ ልምድና እውቀት ያላቸውን ሰዎች አያምኑም። ባለሙያዎች የሚያቀርቡትን ሐሳብ ተተው እርሳቸው በሚፈልጉት መንገድ እንዲሰራ ያደርጋሉ።
የትራምፕ ንጻዎች ስማቸውን በትልቁና በወርቃማ ቀለም የሚያሳዩ ናቸው። ይህም ራሳቸውን ለመሸጥ የሚያደርጉት እንደሆነ ይታመናል። የኒውዮርክ ታይምስዋ ሱዛን ክሬግ
በአንድ ወቅት ከኒውዮርክ ታይምስ ጋር ባደረጉት ቃለ ምልልስ 200 ሚሊዮን ዶላር ሀብት እንዳላቸው ተናግረዋል። ከአስር ዓመት በኋላ 60 ደቂቃ ለተሰኘው የሲቢኤስ ቴሌቪዥን በሰጡት ቃለ መጠይቅ ደግሞ ወደ 1 ቢሊዮን ዶላር እንዳደገ ተናግረዋል።
ትራምፕ የንግድ ድርድር የሚያውቁ መሆናቸው ትኩረት እንዲያገኝ ያደረጉት ጥረት ስኬታማ ነበር። ስማቸውን ብቻ በመሸጥ በሚሊዮን የሚቆጠር ዶላር አግኝተዋል። ከስኬቱ ጀርባ ግን ብዙ ችግር ውስጥም ገብተዋል። ኩባንያዎቻቸው 6 ጊዜ መክሰራቸውን ለመንግስት ሪፖርት አድርገዋል። የቁማር መጫወቻ ካሲኖዎቻቸው ከስረው ተዘግተዋል። ትራምፕ ዲ አፐረንቲስ በተሰኘው የቴሌቪዥን ፕሮግራማቸው ማገገም ቻሉ።
Ladies and gentlemen, I am officially running.
ክብራትና ክብራን ለአሜሪካ ፕሬዝዳንትነት እንደምወዳደር በይፋ አስታውቃለሁ። ሀገራችንን መልሰን ታላቅ እናደርጋለን።
ጸጸት የማይሰማቸውና ቃላቸውን የማይመርጡት ትራምፕ አስተሳሰባቸው ሰዎችን ለሁለት የሚከፍልና ብሔራዊ ስሜት ያላቸው ናቸው። ትራምፕ ፍልሰተኞችን በተመለከተ ከተናገሩት
When Mexico sends its people
Mexico ሶቻን ወደዚህ ትልቅ መልካም የሆኑትን ሶች አይደለም የምትልከው። አደንዛጅ ጽ ያስገባሉ። ወንጀለኞችና አስገድዶ ደፋሮች ናቸው ይመስለኛል። አንዳንዶች ደግሞ መልካም ሶች ናቸው።
ትራምፕ ፕሬዝዳንት መነበሩበት ወቅት 3 ተጠቅላይ ፍርድ ቤት ዳኞችን ሾመዋል። እነዚህ ዳኞችም በፌደራል ደረጃ የነበረውን ጽንስ የማስወረድ መብት እንዲሻረርተዋል።
በአሜሪካ የሞቱት ሶች ቁጥር አሁን ከ150 ሺህ አልፏል።
የሲኤንኤኑ ወልፍ ብሊትሰር ነበር። በኮሮና ወረርሽኝ ወቅት በእንደ አውሮፓና አቆጣጠር 2020 መጀመሪያ ላይ የነበረው የኮሮና ወረርሽኝ ትራምፕን እንደ መሪ የፈተነ ነበር። ሕይወት አድን ክትባት በአስቸኳይ እንዲበለጽግ አደረጉ። ግን ደግሞ የሳይንስ ሰዎች ዕቃ አንጥቶ የሚያጥበውን ፈሳሽ ቫይረሱን ለመግደር ለክትባትነት ቢያጠኑት የሚል ሐሳብ አቀረቡ። 9 ሚሊዮን አሜሪካውያን በበሽታው በተያዙበትና ከ230 ሺህ በላይ በሞቱበት ወቅት በተደረገው ምርጫ አሜሪካ ጆ ባይደንን ለፕሬዝዳንትነት መረጠች። ከስልጣን ስንብት ማግስት ትራምፕ በርካታ የወንጀል ክስ ቀረበባቸው። በፍርድ ቤት ጥፋተኛ የተባሉ የመጀመሪያው የቀድሞ ፕሬዝዳንት ሆኑ። ነገር ግን ከመቼውም ጊዜ በበለጠ በሕዝብ ዘንድ ታወቁ። በዚህ ዓመት ከሁለት የግድያ ሙከራዎች ማምለጣቸው ከደጋፊዎቻቸው ጋር ይበልጥ አቀራረባቸው። የፔንስልቬንያዋ ፓም ስሚዝ ከእነዚህ አንዱ ናቸው።
God has a plan for Trump.
አምላክ ለትራምፕ ያሰበው ነገር አለ። ለአንዳች አይነት አላማና ምክንያት ነው የተረፉት። ተስፋ አለኝ። ይህም 47ኛው የአሜሪካ ፕሬዝዳንት ለመሆን ነው።
ዶናልድ ትራምፕ ወደ ፖለቲካው መስክ ብቅ ካሉ በኋላ የአገሪቱ ፖለቲካ ተቀይሯል። ዲ አርት ኦፍ ዘ ካምባክ የሚለውንና ከወደቁበት ስለመነሳት የሚተርከውን መጽሐፍ ከሌላ ጸሐፊ ጋር በጋራ ያሳተሙ ትራምፕ አሁን ደግሞ ምናልባትም ወዳለሙት ሁኔታ ተመልሶ የመምጣትን ትልቅ የአሜሪካ ታሪክ እየጻፉ ይሆናል። ቲና ትሪን ለላከችው ዘገባ እንግዶ ለነኝ ዋሽንግተን ዲሲ።
አሜሪካ በአፍሪካ ቀንድና በቀይ ባህር ላይ ባላት ጂኦፖለቲካዊ ትኩረት መጪው የአሜሪካ ፕሬዝዳንት ግንኙነት ለመመስረት አዲስ እይታ ይዞ መቅረብ እንዳለበት አፍሪካዊ ተንታኞች ይመክራሉ። የባህሩን ማሩፍና ዮናታን ዘብዴስ የተሰናዳው ዘገባ ተከታዩ ነው።
በሱዳንና በኢትዮጵያ የእርስ በእርስ ጦርነቱ እንደቀጠለ ነው። ሶማሊያና ኢትዮጵያ ደግሞ ከረር ያለ ዲፕሎማሲያዊ ውዝግብ ውስጥ ገብተዋል። በኤደን ባህረ ሰላጤ የሁቲ አማጽያን አልፎ አልፎ ጥቃት በማድረስ ላይ ናቸው። ሱዳንን በተመለከተ የአሜሪካው ፕሬዝደንት ጆ ባይደን በቅርቡ በተደረገው የተመድ ጠቅላላ ጉባኤ ላይ ሲናገሩ ተፋላሚ ወገኖች ሀገራቸውን እያወደመ ያለውን ጦርነት እንዲያቆሙ ጠይቀዋል። እየተባባሰ ያለው የሰብአዊ ሁኔታ በዛች ሀገር 8 ሚሊዮን ሰዎችን ለረሃብ አደጋ እንዳጋለጠ ባይደን ጨምረው ተናግረዋል።
ዓለም ጄኔራሎችን ማስታጠቅ ማቆም አለባት። ሀገራቸውን ከማውደም እንዲታቀቡ በአንድ ድምፅ ልትነግራቸው ይገባል። ለሱዳን ህዝብ የሚላከውን እርዳታ ከማደናቀፍ ሊታቀቡ ይገባል። ይህን ጦርነት አሁኑን አስቁሙ።
በህወሓትና በኢትዮጵያ መንግስት መካከል ፕሪቶሪያ ላይ ከሁለት ዓመታት በፊት የተፈረመው የሰላም ስምምነት ተግባራዊ እንዲሆን ግፊት ለማድረግ አሜሪካ በቅርቡ የቀጠናውን ልዩ መልእክተኛ ማይክ ሃመር ወደ ኢትዮጵያ ልካለች። ሶማሊያን በተመለከተ ደግሞ ሉዓላዊነቷ እንዲከበር አጽንኦት በመስጠት ኢትዮጵያና ሶማሊያ ዲፕሎማሲያዊ ልዩነታቸውን በውይይት እንዲፈቱ ጠይቃለች። መልሰው ደጀኔ በሐዋሳ ዩኒቨርሲቲ የልማት የጋዜጠኝነትና ተግባቦት ክፍል ተባባሪ ፕሮፌሰር ናቸው። እርሳቸው እንደሚሉት በአሜሪካ የትኛውም እጩ ፕሬዝደንት ሆኖ ይመረጥ አፍሪካ ቁልፍ አጋር መሆኗ ይቀጥላል።
አፍሪካ ኢዝ ቬሪ ኢምፖርታንት
በቀይ ባህር ጂኦፖለቲካ በርካታ መንግስታትና ከመንግስታት ውጭ ያሉ ኃይሎች እንዲሁም በየመን የሁቲ አማጽያን ሁኔታን ጨምሮ የባህር ላይ ጠላፊዎች እንዲሁም ለአሜሪካ የውጭ ጉዳይ ልዩ ትኩረት የሚሰጣት ኢራን ጭምር የገባችበት ስለሆነ አፍሪካ እጅግ ትኩረት የሚደረግባት ነች። በምርጫው ማንም ያሸንፍ አፍሪካ በውጭ ጉዳይ ይሁን በዲፕሎማሲያዊ ግንኙነት ረገድና ባላት የሰው ኃይልና የተፈጥሮ ሀብት ምክንያት ትኩረት የሚሰጥ ጣት ነች።
መልሰው ደጀኔ እንደሚያምኑት የአፍሪካ ቀንድና የቀይ ባህር ጉዳይ የአፍሪካ ቀንድ ሀገራትና ብሎም የአፍሪካ ጉዳይ ብቻ ሳይሆን ተመድንና ሌሎችንም ወገኖች ጨምሮ አሜሪካም የሚመለከታት ጉዳይ ነው። በአፍሪካ ቀንድ በሶማሊያና በኢትዮጵያ መካከል የሚታየው ውጥረት እንዲሁም የቀይ ባህር ፖለቲካ በመጪው የአሜሪካ ፕሬዝደንት አጀንዳ ላይ ቀዳሚው ጉዳይ መሆን አለበትም ይላሉ።
The Red Sea Corridor, as you know, as an input
በኔ አስተያየት በዲፕሎማሲም ይሁን በፖለቲካ ለአሜሪካም ሆነ ለአውሮፓ ንግድ መተላለፊያ አስፈላጊ ለሆነው የቀይ ባህር ኮሪደር መጪው አዲስ የአሜሪካ አስተዳደር ልዩ ትኩረት የሚሰጠው ነው።
ሶማሊያዊ ምሁርና የዓለም አቀፍ ጉዳይ ተንታኝ ዳሂር ጅብሪል እንደሚሉት ደግሞ ቀጣዩ የአሜሪካ ፕሬዝደንት አፍሪካ ቀንድን በተመለከተ ሁሉንም የሚያካትት አሰራር መከተል አለበት ወይም አለባት።
The United States should prioritize diplomatic dialogue.
አሜሪካ ውጥረቱን ለማርገብ ኢትዮጵያ፣ ግብጽ፣ ሶማሊያ፣ ቱርክ፣ የተባበሩት አረብ ኤምሬትስ እና ኤርትራን አንድ ላይ በማምጣት ዲፕሎማሲያዊ ንግግርን ማስቀደም አለባት። በኢትዮጵያ ባለው የውስጥ ግጭትና በሶማሊያ ሉዓላዊነት ላይ የተፈጸመውን ጥሰት እንዲሁም የአባይን ወንዝ ውዝግብ በተመለከተ ትኩረት አድርጋ ገለልተኛ ሆና ንግግር እንዲደረግና የሰላም ስምምነቶች እንዲፈጸሙ ማድረግ ላይ ማተኮር አለባት።
ጅብሪል በተጨማሪ እንዳሉት ቀጠናዊ ውዝግቦችን ለመፍታትና አካባቢያዊ መፍትሄ ለመስጠት እንዲቻል ቀጠናዊ ተቋሞችን ማጠናከር እንዲሁም የቴክኒክና የገንዘብ ድጋፍ ማድረግም ትኩረት ሊሰጠው ይገባል።
Given the Red Sea's strategic significance for global
ቀይ ባህር ለዓለም ንግድ ያለው አበርክቶ ከፍተኛ ስለሆነ በባህሩ ላይ ደህንነት እንዲጠበቅ አሜሪካ በአፍሪካና በመካከለኛው ምስራቅ አገራት መካከል ትብብር እንዲኖር ማበረታታት አለባት። ይህም በጋራ ባህሩን መቃኘት፣ የባህር ላይ ጠላፊዎችን መከላከል፣ ህገወጥ ማስተላለፊያ የባህር ላይ መስመሮችን መቆጣጠር ይጨምራል።
ከአፍሪካ ሀገራት ጋር የሚኖረውን ግንኙነት በአዲስ መልክ ለመጀመር አዲሱ ፕሬዝዳንት ከእርዳታ ባለፈ የጋራ ጠቀሜታ ያለው ኢኮኖሚያዊ ትብብር ላይ ቢያተኩር ወይም ብታተኩር ሲሉ ጅብሪል ተናግረዋል። መልሰው በበኩላቸው ዲሞክራት የሚመረጥ ሪፐብሊካን የአሜሪካንን ጥቅም ማስጠበቅን በተመለከተ ልዩነት እንደማይኖር ተናግረዋል። የአሜሪካንንም ሆነ የአፍሪካን ህዝብ ፍላጎት ለማስጠበቅ ተግባራዊ መሆን የሚችል ዲፕሎማሲያዊ የአመራር ዘይቤ ያስፈልጋልም ብለዋል።
ፖለቲካ በአንድ ወገን ሆነህ የምትሰራው አይደለም። የራስህ ፍላጎት ይኖርሃል። ነገር ግን በዲፕሎማሲም ሆነ በዓለም አቀፍ ግንኙነት ውጤታማ ለመሆን እንደ ተመራማሪነቴ ሳየው በሁለቱም አቅጣጫ እንደሚያስኬድ መንገድ ነው። እናም የሚቀጥለው የአሜሪካ አስተዳደር መልካም ግንኙነት ለመቀጠል ከአፍሪካ ጋር የሚኖረውን ግንኙነት በተመለከተ በሚገባ ማሰብ አለበት።
ዘመዱ ደምስስ በሐዋሳ ዩኒቨርሲቲ የሥነ ጽሑፍና ቋንቋ ክፍል ረዳት ፕሮፌሰር ናቸው። አሜሪካና አፍሪካ ረጅም ታሪክ ያለው ዲፕሎማሲያዊና ሌሎችም ግንኙነቶች እንዳሏቸው አስታውሰው ከቅራኔ ነጻ የሆነ ዲፕሎማሲያዊ ግንኙነት እንዲኖር ጥሪ አድርገዋል።
በአፍሪካና በአሜሪካ መካከል መልካም የሆነ ዲፕሎማሲያዊ ግንኙነት እንዲኖር ሁኔታዎችን እንደገና መከለስ ያስፈልጋል። ውይይት ደግሞ እድል ሊሰጠው ይገባል።
በዩክሬንና በሩሲያ መካከል እንዲሁም በጋዛና በመካከለኛው ምስራቅ ያሉ ጦርነቶችና በአፍሪካም እየተካሄዱ ባሉ ግጭቶች ምክንያት ዓለም ትልቅ ፈተና እንደገጠማት አቶ ዘመዱ ደምስስ አውስተዋል።
የትኛውም እጩ ፕሬዝደንት ቢሆን በመላው ዓለም ለሚታዩ ጦርነቶች መፍትሄ ያመጣሉ ብዬ ተስፋ አደርጋለሁ።
በዓለም ትልቅ ተጽዕኖ ያላትን አገር ለመምራት ሁለት ለየት ያሉ እጩዎች በመቅረባቸው ነገ የሚካሄደውን የአሜሪካ ምርጫ ልዩ ያደርገዋል።
የተከበራችሁ አድማጭ ተመልካቾቻችን፣ የዩናይትድ ስቴትስ ልዩ የምርጫ ዘገባዎችን ነው ስናደርሳችሁ የቆየ ነው። ወደ ሀገር ውስጥ ጉዳዮች ደግሞ እንለፍ። በሰሜን ሸዋ ዞን የወጫሌ ወረዳ አስተዳዳሪን ጨምሮ 48 ሰዎች መገደላቸውን ኢሰመኮ አስታወቀ። በኦሮሚያ ክልል ሰሜን ሸዋ ዞን ወጫሌ ወረዳ በልዩ ስሙ ካራ ተብሎ በሚታወቅ አካባቢ የኦሮሞ ነጻነት ሰራዊት ታጣቂዎች ጥቅምት 22 ቀን 2017 ዓ.ም በፈጸሙት ጥቃት የወረዳውን አስተዳዳሪ እንዲሁም ደግሞ የአካባቢውን ሚሊሻዎችና ፖሊሶችን ጨምሮ 48 ሰዎች መግደላቸውን ነው ኢሰመኮ ያስታወቀው። ፀሐይ ዳምጠው ዘገባ አላት።
በኦሮሚያ ክልል ሰሜን ሸዋ ዞን ወጫሌ ወረዳ በልዩ ስሙ ካራ ተብሎ በሚታወቅ አካባቢ የኦሮሞ ነጻነት ሰራዊት ታጣቂዎች ጥቅምት 22 ቀን 2017 ዓ.ም በፈጸሙት ጥቃት የወረዳውን አስተዳዳሪ እንደዚሁም የአካባቢ ፖሊሶችና ሚሊሻዎች መገደላቸውን የገለጹት ነዋሪዎችና የቤተሰብ አባላት ናቸው። የኢትዮጵያ ሰብአዊ መብቶች ኮሚሽንም መረጃው እንደደረሰው አረጋግጧል። የኮሚሽኑ የጅማ ቅርንጫፍ ኃላፊ አቶ በዳ ሰለሜሳ ዛሬ ለአሜሪካ ድምጽ ተከታዩ ምላሽ ሰጥተዋል።
እንግዲህ በአይነቱ ደረሰ የተባለው ጥቃት መሰረት አድርጎ የደረሱ ጉዳቶች ማህበራዊ ሚዲያ ላይ ሲመላለሱ ነበረ። ያንን መረጃ መሰረት በማድረግ በአካባቢው ላይ ምን ተፈጠረ የሚለውን ለማረጋገጥ መረጃዎችን ስንሰበስብ ነበረ። በሰበሰብነው መረጃ መሰረት የወረዳውን ዋና አስተዳዳሪ ጨምሮ ሚሊሾች፣ የፖሊስ ያሉበት አካላት 48 ሰዎች ላይ ግድያ መፈጸሙን መረጃ ሰብስበናል። እንግዲህ 48ቱ ሲቪሊያን ናቸው ወይስ የታጠቁ ናቸው የሚለውን ነገር በደንብ አላጣራንም። ችግሩ መፈጠሩም በደንብ አረጋግጠናል። ከአካባቢ ማህበረሰብ 48 ሰዎች መሞታቸውንም አረጋግጠናል። ከዛ በኋላ እንግዲህ ከማህበረሰቡ የደረሰን ጥቆማ ክሬን ያነሱ እንደዚህ ማድረግ አግባብነት የለም በሚል ጥቃት በፈጸሙ ቡድኖች ድጋሜ ሲቪሊያን ታግቶ ወደ በረሃ መወሰዳቸውን ነው የሰማነው። እነዚህ ማን ናቸው፣ ስንት ናቸው የሚለውን ነገር በሂደት የምናጣራ ይሆናል ማለት ነው።
አቶ በዳሳ አክሎም እየተስፋፉ የመጡ ግጭቶች የሰብአዊ መብቶች ጥሰቶች እያስከተሉ ነው በማለት መንግስትም ሆነ ታጣቂው ቡድን ችግሮችንና አለመግባባቶችን በሰላማዊ መንገድ እንዲፈቱ ጥሪ አቅርበዋል። የተገደሉትና ከአንድ ሳምንት በፊት በዝውውር የወጫሌ ወረዳ አስተዳዳሪ ተደርጎ የነበሩት አቶ ንጉሴ ኮሩ ታናሽ ወንድም አቶ ሞሳ ኮሩ ወንድማቸው የተገደሉበትን ክስተት አስረድቷል።
ጥቅምት 22 ቀን 2017 ዓ.ም ጠዋት 12 ሰዓት አካባቢ ላይ ነው ጥቃቱ የደረሰባቸው በወረዳው ልዩ ቦታ ካራቆሬ ተብሎ የሚጠራ ቦታ ሲሆን በታጠቁ ኃይሎች ናቸው የተገደሉት። ጥቅምት 21 ቀን 2017 ዓ.ም ሌሊት ላይ በመንግስት ኃይሎችና በኦሮሞ ነጻነት ሰራዊት መካከል ካራ በሚትባል አካባቢ ላይ ውጊያ ነበር። በዚህም ተጨማሪ መንግስት ኃይል እንዲወሰድ ተጠይቆ ሚሊሻዎችና ፖሊሶችን ይዘው ሲሄድ ነበር የሞቱት። እኔ ከሞተ በኋላ ነው በሙከቱሬ ሆስፒታል ውስጥ የደረስኩበት። ያሳዝናል። የሶስት ልጆች አባት ነው።
ኖርዌይና አፍሪካ ውስጥ እንደሚኖሩ የገለጹት የኦሮሞ ነጻነት ሰራዊት አማካሪ መሆናቸውን የተናገሩት አቶ ጅሬኛ ጉደታ ተከታዩ ምላሽ ሰጥተዋል።
ሎላቱ ቱሬ ሎላ ሳናቦ ደሞ ነሞ ተጋርቴ
በአካባቢው ውጊያ ነበር። ከውጊያው በኋላ ደግሞ ከኦሮሞ ነጻነት ሰራዊት ጋር ግንኙነት አላችሁ ያሉትን ሰላማዊ ሰዎችን ለማሰቃየት በወጡት ላይ የኦሮሞ ነጻነት ሰራዊት እርምጃ እንደወሰደባቸው መረጃ አለን። የወረዳው አስተዳዳሪ ይሁን ሌሎች የምለው ለይቼ አላረጋግጥኩም፣ ግን እርምጃ ተወስደዋል።
በኦሮሚያ ክልል ሰሜን ሸዋ ዞን ወጫሌ ወረዳ በልዩ ስሙ ካራ ተብሎ በሚታወቅ አካባቢ የኦሮሞ ነጻነት ሰራዊት ታጣቂዎች ጥቅምት 22 ቀን 2017 ዓ.ም በፈጸሙት ጥቃት የወረዳውን አስተዳዳሪ እንደዚሁም የአካባቢውን ሚሊሻዎችና ፖሊሶች ጨምሮ 48 ሰዎች ስለመገደላቸው የወጣው መረጃ በተመለከተ ከሰሜን ሸዋ ዞን ከወጫሌ ወረዳና ከክልሉ ባለስልጣናት ምላሽ ለማግኘት ያደረግነው ተደጋጋሚ ጥረት አልተሳካም። ነገር ግን የሰሜን ሸዋ ዞን ብልጽግና ፓርቲና የአለልቱ ወረዳ አስተዳዳሪ ኮሚኒኬሽን ጽህፈት ቤት በእለቱ በፌስቡክ ገጻቸው ላይ አስተዳዳሪው በኦሮሞ ነጻነት ሰራዊት እንደተገደሉ መግለጻቸው ይታወሳል። ተገደሉ ስለተባሉት ሌሎች ሰዎች ግን ያሉት ነገር የለም። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።
በኦሮሚያ ክልላዊ መንግስት ሰሜን ሸዋ ዞን ደራ ወረዳ ከሳምንታት በፊት በታጣቂዎች ታግተው የነበሩ የተባሉ የሃይማኖት አባት ወይም ኢማም መገደላቸው ተነገረ። ገልሞ ዳዊት ተጨማሪ አለው።
የደራ ወረዳ ነዋሪ የሆኑትና በወረዳው አለ ባሉት የጸጥታ ችግር ስማቸው እንዲጠቀስ ያልፈለጉ ነዋሪ በደራ ወረዳ አረቦ ቀበሌ በሼክ አረቡ መስጂድ ማም ላይ ተፈጽመዋል ስለተባለው ግድያ እንደሚከተለው አብራርተዋል።
በመጀመሪያ ባለቤታቸውና እሳቸውን ነበር ይዟቸው የሄዱትም። ከዛ ይለቀቃሉ የሚል ነገር ነበር ስንሰማ ነበረውም። ነገር ግን በኋላ ላይ እሳቸው ተገድለው ባለቤታቸው ተለቃም ወደ ቤት እንደተመለሰች ሰማን። ሲያግታቸው ከቤት ነው የወሰዷቸው። ከተወሰዱም ቆይተዋል፣ ወር ሊሆን ይችላል። መሞታቸውን መርዶው ሁለት ወይም ሶስት ቀን ቆይቶ ነው የሰማነው። እናም መቼ እንደተገደሉም በውኑ ማወቅ አዳጋች ነው።
እኚሁ የድራ ወረዳ ነዋሪ ተገደሉ የተባሉት ኢማም ባለፈው ሐሙስ ጥቅምት 21 ቀን 2017 ዓ.ም በዛው ድራ ወረዳ አረቦ ቀበሌ ስርዓተ ቀብራቸው መፈጸሙንም ተናግረዋል።
ተርካምቲ ከነ ነምን ፍለቴ ወራና ደብለ 70 መጠሮሞ ወረጀለሜ እዶሰና ሶቻ ግሩዳ።
ይህንን እርምጃ የወሰዱት በአካባቢው የሚንቀሳቀሱት የኦሮሞ ነጻነት ሰራዊት አባላት ናቸው። አስክሬናቸውንም እኚሁ ታጣቂዎች ናቸው መጥተው ወስደው እንዲቀብሩ ለቤተሰብ የገለጹት።
የአሜሪካ ድምፅ የሃይማኖት አባቱ ግድያን ያስከተለው ምክንያትና መንስኤዎች ከቤተሰቦችና ቅርብ ዘመዶቹ ለማጣራት ያደረገው ተደጋጋሚ ሙከራ አልተሳካም። በወቅቱ በመስክ ስራ ላይ እንደነበሩ የገለጹት የድራ ወረዳ ኃላፊ አቶ ከፍ ያለው አድረይ እማሙ በመገደላቸውን ለአሜሪካ ድምፅ አረጋግጠዋል። በኢትዮጵያ ሰብአዊ መብቶች ኮሚሽን የጅማ ቅርንጫፍ ቢሮ ኃላፊ አቶ በዳሳ ለሜሳም ኮሚሽኑ ስለ ግድያው መረጃ እንዳለው ገልጸዋል።
በዚህ ላይ መረጃ አለን። በዳራ ወረዳ የተፈጸመ ግድያ ነው። በአካባቢው የስልክ አገልግሎት ስለሌለም ይበልጥ ማጣራት አልቻልንም እንጂ መረጃው አለን።
ስለ አረቡ መስጂድ ኢማም ግድያን በተመለከተ ከኦሮሞ ነጻነት ሰራዊት አካላት፣ ከኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤትና ከኦሮሚያ እስልምና ጉዳዮች ምክር ቤት ማብራሪያ ለማግኘት ያደረግነው ተደጋጋሚ ሙከራ ሳይሳካ ቀርተዋል። ለአሜሪካ ድምፅ ገልሙ ዳዊት ከአዲስ አበባ።
ለምሽቱ የያዝናቸው የሀገር ውስጥ ዘገባዎች እነዚህ ነበሩ። ቀሪዎቹን በዌብሳይታችን ላይ ቪኦኤ አማሪክ ላይ ገብታችሁ እንድትከታተሉ እንጋብዛለን። የምርጫ ጉዳዮችን በድጋሚ ያሉበትን ሁኔታ ልታጋራን ስመኝሽ የቆየ እዚህ ስቱዲዮ አጠገቢ ትገኛለች። ስመኝሽ፣ እንግዲህ እስካሁን ድረስ ባለው ሁኔታ ማን እየመራ እንዳለ ጠቋሚ ነገሮች አሉ? ያለው ሁኔታ ምን ይመስላል?
እንግዲህ ቀደም ብለን እንደጠቀስ ነው ይህን የዘንድሮ አሜሪካ ምርጫ ታሪካዊ ከሚያደርጉበት ጉዳዮች አንዱ እጩዎቹ ያላቸው ተቀራራቢ ውጤት ነው። ስለዚህ እንደው ምናልባት በተለምዶ ዲሞክራትን በመምረጥ ወይም ሪፐብሊካንን በመምረጥ ከሚታወቁ ግዛቶች ውስጥ ካልሆነ በስተቀረ በአንዳንድ ስዊንግ ስቴት በሚባሉ ወይም ደግሞ በተለያየ ጊዜ የተለያዩ ፓርቲዎችን በመምረጥ በሚታወቁ ግዛቶች ግን ማን ዋይት ሀውስን ሊቆጣጠር እንደሚችል ለመለየት በጣም አስቸጋሪ ነው። በጣም ከፍተኛ ትንቅንቅ እየተካሄደ ነው ያለው። ስለዚህ ሀብታሙ ምናልባት ባልደረባችን ቀደም ሲል እንደገለጸው ምናልባት ዛሬም ምናልባት ነገም ወይም በአንድ ሳምንት ውስጥም ውጤቱ ላይ ይታወቅ ይችላል።
እንደው የመራጭ አስተያየት መመዘኛዎቹ እስካሁን የጠቆሙት ነገር የለም።
እንግዲህ በተለምዶ ሚዲያዎች ትንበያዎችን ያወጣሉ የተለያዩ ሚዲያዎች እና እነሱ ለምሳሌ በአንዳንድ በተለምዶ የተለያዩ ፓርቲዎችን በሚመርጡ ስዊንግ ስቴት በሚባሉት ግዛቶች ውስጥ ማን እየመራ ነው የሚለውን ሊያወጡ ሞክረዋል። ግን ግልጽ የሆነ ወይም ወጥ የሆነ ውጤት ግን እስካሁን ድረስ
ቁርጥ ያለ ነገር የለም። እስቲ እንግዲህ ደግሞ በጣም ዋዣቅ የሚባሉ ወይም ደግሞ ስዊንግ ስቴት ተብለው የሚጠሩ እና ለምርጫው ወሳኝ የሆኑ ግዛቶች አሉ። ስለ እነሱ ስምትኝ ነገር አለ? አሁን ያሉበት ሁኔታ ምን ይመስላል?
እንግዲህ እነዚህ ግዛቶች አሪዞና፣ ጆርጂያ፣ ሚችገን፣ ኔቫዳ፣ ሰሜን ካሮላይና፣ ፔንስልቫኒያ እና ዊስኮንሰን ናቸው። እነዚህ ሰባት ግዛቶች እንግዲህ በዚህ ምርጫ ውጤት ከፍተኛ ሚና አላቸው። እስካሁን የተሰበሰቡ የህዝብ አስተያየቶች ወይም ደግሞ ቅድም እንዳልኩሽ የሚዲያ ትንበያዎች እንደሚያሳዩት ውጤቶቹ በጣም ተቀራራቢ መሆናቸውን እና አንዳንድ ጊዜ ደግሞ ተለዋዋጭ የሆኑ ውጤቶችንም ያወጣሉ። እንደው እንደ ምሳሌ እንጠቅስልሽ የኤቢሲ የዜና ማሰራጫ ለምሳሌ ትራምፕ ከሰባቱ በአምስቱ አሸንፈዋል የሚል አውጥቷል። ዋሽንግተን ፖስት ደግሞ በአራቱ ሀሪስ እንዳሸነፉ ነው የሚያመለክተው። ስለዚህ የተለያዩ ውጤቶችን ነው ይፋ እያደረጉ ያሉት። ግን ደግሞ በትክክል ማን እየመራም እንደሆነ እያሸነፈም እንደሆነ እስካሁን የታወቀ ነገር የለም።
የተከበራችሁ አድማጭ ተመልካቾቻችን፣ እንግዲህ ለምርጫ የዩናይትድ ስቴትስ ምርጫን በተመለከተ የምሽቱ የያዝነው ዘገባ እዚህ ላይ ተጠናቋል። ለየት ባለ የምርጫ ዘገባ ደግሞ ወደ በኋላ ወይም ደግሞ በኢትዮጵያ ሰዓት አቆጣጠር ንጋት ላይ የምንጠብቃችሁ ይሆናል። ተከታተሉን ዘንድ እንጋብዛለን። ሳስተናግዳችሁ የቆየሁት ኤደን ገረመው፣ ዋና አዘጋጇ ጽዮን ግርማ፣ እንዲሁም ደግሞ ኤልያስ አስማረ ስርጭቱን በመቆጣጠር ከባልደረባዬ ስመኝሽ የቆየና እንዲሁም በተለያዩ ግዛቶች ስርጭታችን የተስተካከለ እንዲሆን በስምሪት ላይ ካሉት ባልደረቦች ጋር ነው። ጤና ይስጥልን።